Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሰኞ ጥቅምት 9 2013 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። በቅድሚያ ለዛሬ ምሽት ከያዝንላችሁ ፕሮግራሞች መሃል ጥቂቶቹን እናስተዋውቃችሁ።
የከተማችን የትራንስፖርት ችግር የከረመ የዋለ ያደረ በየትኛውም ጊዜ ከመሰረታዊ ችግሩን መፍታት የሚችል ምላሽ ያልተሰጠው ውዝፍ ስራ ነው።
በአዲስ አበባ ከጊዜ ወደ ጊዜ እየጨመረ የሚሄደውን የትራንስፖርት ችግር ለመቅረፍ የከተማው አስተዳደር እርምጃዎች እየወሰደ መሆኑን ምክትል ከንቲባ አዳነች አበቤ ገልጸዋል። ዝርዝር ጉዳዩን ባብይ ርዕሳችን ይዘነዋል።
ነስለመጣ አይድግፈለው
የትግራይ ህዝብና መንግስት ያንበጣ መንጋ ለመከላከል እያደረጉት ያለው እንቅስቃሴ ከመደገፍ ይልቅ ማደናቀፍና መዋሸት፣ ህዝብ በረሃብ እንዲሞት የሚቻላቸውን ያህል ያንበጣ መንጋን እየደገፉ ይገኛሉ።
በትግራይ ክልል የተከሰተውን ያንበጣ መንጋ ለማጥፋት በሚደረገው እንቅስቃሴ በፌደራል መንግስትና በትግራይ አስተዳደር መሃል የተነሳውን ውዝግብ የሚቃኝ ዘገባም ይኖረናል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችን ማዘጋጅተናል። ፕሮግራሙን በመምራት አብሬያችሁ ማመሻው ስመኝሽ የቆየነኝ። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንዲያሰማችሁ ወደ ሀብታሙ ስዩም ልምራችሁ።
አመሰግናለሁ ስመኝሽ። ፈረንሳይ ውስጥ ትናንት የመናገር ነጻነትንና ዓለማዊነትን በመደገፍ አገር አቀፍ ሰልፎች ተካሂደዋል። መንግስት በበኩሉ ባለፈው ሳምንት በአንድ ፈረንሳዊ አስተማሪ ላይ አስከፊ ግድያ ከተፈጸመ በኋላ ጽንፈኛ ሙስሊምነት ላይ ጠንካራ ምላሽ ስለመስጠት ጉዳይ መምከሩ ተዘግቧል። ሳሙኤል ፓቲ የተባሉ የመካከለኛ ትምህርት ቤት አስተማሪ ባለፈው አርብ አንገታቸው ተቀልቶ ከተገደሉ በኋላ በአስር ሺዎች የሚቆጠሩ የአፍና የአፍንጫ መሸፈኛ ጭምብል ያደረጉ ሰዎች ፓሪስ በሚገኘው ቤተ መንግስትና በሌሎች አበይት ከተሞች ተሰብስበው መዋላቸው ተዘግቧል። በመጪው ረቡዕ ለአስተማሪ ፓቲ የሐዘን ቀን እንደሚደረግ ተገልጿል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና ዲሞክራቱ ተወዳዳሪያቸው ጆ ባይደን ከሁለት ሳምንታት በላይ ለቀረው ጠቅላይ ምርጫ በተለያዩ ክፍላተ ግዛት እየተዘዋወሩ የምረጡ ዘመቻ ማካሄዱን ቀጥለዋል። ትራምፕ ኔቫዳ ሂደው ትናንት ቤተ ክርስቲያን ደርሰዋል። በካርሰን ከተማ ደግሞ ለሕዝብ ንግግር አድርገዋል። ባይደን ንጋት ላይ በዴላዌር ቅዳሴ ሰምተው ወደ ሰሜን ካሮላይና ተጉዘዋል። ጊኒ ውስጥ በተካሄደው ምርጫ አሸናፊውን ለማወቅ የምርጫው ድምፅ እየተቆጠረ ነው። የርዕሰ ብሔርነት ጊዜው በሁለት ዓመታት ብቻ እንዲወሰን የሚያዘው የሀገሪቱ ሕገ መንግሥት ፕሬዚደንት አልፋ ኮንዴ ለሶስተኛ ጊዜ እንዲወዳደሩ በሚያስችል መንገድ በመሻሻሉ ለወራት ያክል ተቃውሞ ሲካሄድ ቆይተዋል። ኮንዴ ለአስርት ዓመታት ያክል በተቃዋሚነት ሲንቀሳቀሱ ከቆዩ በኋላ ከአስር ዓመታት በፊት በተመረጡበት ወቅት በሀገሪቱ የመጀመሪያው በዲሞክራሲያዊ መንገድ የተመረጡ መሪ ሆነዋል። ባለፈው ዓመት በአዲሱ ሕገ መንግሥት ላይ ሕዝባዊ ተቃውሞ በተነሳበት ወቅት ቢያንስ 50 ሰዎች እንደተገደሉ ታውቋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዥ በሀገሪቱ የሚመለከታቸው ክፍሎች ሁሉ የምርጫው ሂደት በአካታችነትና በሰላማዊ መንገድ እንዲጠናቀቅ እንዲጥሩ ጥሪ አድርገዋል። የሱዳን የሽግግር መንግሥት መሪ የቀድሞው የሀገሪቱ ፕሬዚደንት ኦመር አልበሽርን አስመልክቶ ከዓለም አቀፍ የወንጀል ችሎት ጋር ለመተባበር ቃል መግባታቸው የሚታወስ ነው። ጠቅላይ ሚኒስትር አብደላ ሐምዶክ በትናንትናው ዕለት በዓለም አቀፍ የወንጀል ችሎት አቃቢ ሕግ ፋቱ ቤንሱዳ ከሚመራ የልዑካን ቡድን ጋር መነጋገራቸው ታውቋል። ዓለም አቀፍ የወንጀል ችሎት ከ17 ዓመታት በፊት በምዕራብ ዳርፉር ክልል ከነበረው ሕዝባዊ መነሳሳት ጋር በተያያዘ በስብዕና ላይ ወንጀል ፈጽሟል በሚል ክስ ዓለም አቀፍ የወንጀል ችሎት የእስራት ትዕዛዝ እንዳስተላለፈባቸው የሚታወቅ ነው።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱን አብይ ርዕስ የምንሰማበት ሰዓት ነው። በአዲስ አበባ የትራንስፖርት ችግር ከጊዜ ወደ ጊዜ እየጨመረ በመምጣቱ የከተማው መስተዳድር እጥረቱን ለመቅረፍ እየሰራ እንደሆነ ምክትል ከንቲባ አዳነች አበቤ ተናገሩ። የአዲስ አበባ ከተማ አስተዳደር የመዲናዋን የትራንስፖርት ችግር ለማቃለል 560 አውቶቡሶችን በማከራየት ወደ ስምሪት እንዲገቡ ማድረጉንም ይፋ አድርገዋል። የአዲስ አበባ ትራንስፖርት ቢሮ በበኩሉ እርምጃው በትራንስፖርት ጥረት ምክንያት ህብረተሰቡ ለኮቪድ-19 ወረርሽኝ ተጋላጭ እንዳይሆን ታሳቢ ያደረገ መሆኑንም ገልጿል። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ተጨማሪ አላት።
የከተማ አስተዳደሩ በአዲስ አበባ የምስተዋለውን የትራንስፖርት ችግር ለመቅረፍ ከግሉ ዘርፍ ጋር በመቀናጀት 560 ድጋፍ ሰጪ አውቶቡሶችን በክራይ ወደ ስምሪት እንዲገቡ ማድረጉን ነው የከተማዋ ምክትል ካንቲባ አዳነች አቤቤ ያስታወቁት። ነገር ግን ምክትል ካንቲባ አዳነች አቤቤ እንደገለጹት የከተማዋ የትራንስፖርት ችግር የቆየና ከመሰረቱ መፍትሄ ያልተሰጠ ችግር ነው።
የከተማችን የትራንስፖርት ችግር የከረመ የዋለ ያደረ በየትኛውም ጊዜ ከመሰረታዊ ችግሩን መፍታት የሚችል ምላሽ ያልተሰጠው ውዝፍ ስራ ነው። ይህንን ውዝፍ ስራ በየዕለቱ ምን ያህል ህዝባችንን እየጎዳው እንዳለ እያንገላታው እንዳለ ማየት የየዕለት ትዕይንት ሆኗል። በትራንስፖርት ችግር ምክንያት ገንዘብ ይባክናል፣ ጊዜ ይባክናል፣ ህዝባችን ለተለያዩ እንግልቶች ይዳረጋሉ። ከዚህ ውስጥ ከብክነቱም ባለፈ አለፍ ብሎ ችግሩን ስናይ በተለይም ከገንዘብ ባለፈ የአካል የስነ ልቦና ጉዳት የሚደርስባቸው አንዳንድ ጊዜም ደግሞ ለዘረፋ ጭምር የሚዳረጉበት ምክንያት ሆኖ እያየነው ነው።
ምክትል ካንቲባ የህዝብን ችግር መፍታት የሚቻለው በመንግስት ብቻ ሳይሆን በግሉ ዘርፍ ንቁ ተሳትፎ ነው ሲሉም ተናግረዋል። በተለይ የዘርፉ አገልግሎት አለመዘመንና የአስተዳደር ክፍተቶች መኖራቸው ችግሩን ያባብሳል ነው ያሉት ወይዘሮ አዳነች።
መንገዶቻችን የተሳለጡ አለመሆናቸውና በዚህም ዘርፍ እጥረት የመኖሩ ምክንያት ነው። ያሉትም መንገዶች ለፓርኪንግ ጭምር ለመኪና ማቆሚያ ጭምር የሚያገለግሉ ሆነው በመገኘታቸው ነው። ዋነኛ ብለን የምንጠቅሰው አንዱ ችግር ደግሞ የትራንስፖርት ዘርፉ አገልግሎት ያለመዘመን ከዛ ጋራ የሚያያዙ የትራንስፖርት አስተዳደሩ ችግር ሆኖ ይገኛል።
የከተማ አስተዳደሩ ህብረተሰቡ የትራንስፖርት አገልግሎት ለማግኘት የሚደርስበትን እንግልት ለመቅረፍ እየሰራ ያለውንም ስራ ጠቅሷል። ምክትል ከንቲባውም
አቅርቦትና ፍላጎቱ እንዲጣጣም ለማድረግ ወደ 3000 የሚደርሱ ዘመናዊ አውቶቡሶችን ከ12 ቢሊዮን ብር በላይ በመመደብ በሚቀጥሉት 2 ዓመት ውስጥ ወደ አገልግሎት መግባት እንዲችሉ አቅዶ የግዢ ሂደቱን ጀምሯል። ሁለተኛው የመንገድ አቅርቦት ነው። በተለይም የመንገድ ዘርፉን ኔትወርኩን በደንብ መተግበርና መንገዶቻችን የተሳለጡ የማድረግ ስራ ነው። በዚህም በኩል በዚህ ዓመት ብቻ 5.5 ቢሊዮን ብር በላይ በመመደብ መንገዶቻችን የተሳለጡ እንዲሆኑና የትራንስፖርት ችግሩን መፍታት እንዲያስችሉ ተደርጎ በትልቅ ትኩረት እየተሰሩ ነው ያሉት
የአዲስ አበባ ትራንስፖርት ቢሮ ኃላፊ አቶ ስጦታው አከለ በበኩላቸው የትራንስፖርት አገልግሎት እርምጃው የኮቪድ-19 ወረርሽኝ ያገናዘበ ነው ብሏል።
ትክክል ነው። እንግዲህ በዚህ ዓመት እንደሚታወቀው የኮቪድ-19 ወረርሽኝ አለ። ስለዚህ ይሄ የአውቶቡስ ስምሪት ወይም ደግሞ በድጋፍ የሚገቡ አውቶቡሶች አገልግሎት ሲሰጡ የኮቪድን ፕሮቶኮል ወይም ኮቪድ-19ን የመከላከሉን ተግባር ማዕከል ያደረገ አገልግሎት አሰጣጥ ነው የሚሰጡት። ስለዚህ በዛ መሰረት ነው ኮቪድ ላይ ተሽከርካሪዎቹም ከተሽከርካሪዎቹ ጋርም ያሉ ሌሎች ተጓዳኝ ሰራተኞችም ከዚህም በተጨማሪ ነዋሪውም ጭምር በጥንቃቄ የኮቪድን መከላከል ተግባር ጥንቃቄ እያደረገ እንዲጠቀምና የትራንስፖርት አገልግሎት እንዲያገኝ ነው የምናሳስበው። እሱ ላይ ጠንከር ብለን የምንቆጣጠር ነው የሚሆነው ማለት ነው።
አቶ ስጦታው አክለውም አዲስ ወደ ከተማ ትራንስፖርት የተቀላቀሉ አውቶቡሶች ከዚህ ቀደም ሸገርና አንበሳ ባስ ይደርሱባቸው በነበሩ አካባቢዎች ሁሉ አገልግሎት እንደሚሰጡ ገልጿል።
አንበሳና ሸገርን ስምሪት በመከተል ታሪፉም ጭምር በአንበሳና በሸገር ታሪፍ ሆኖ ህብረተሰባችንን በተመጣጣኝ ዋጋ የትራንስፖርት አገልግሎቱን ለመደገፍ የታሰበ ነው እና ቦታው የሚሆነው በመላው የከተማችን አካባቢዎች አንበሳና ሸገር በሚሄዱባቸው ሁሉ እነዚህም አብረው የሚሄዱና አገልግሎቱን የሚሰጡ ነው የሚሆነው።
አውቶቡሶቹ ከዛሬ ጀምሮ ለአንድ ሳምንት ለከተማ ማህበረሰብ ነጻ የትራንስፖርት አገልግሎት እንደሚሰጡ በሥነ ሥርዓቱ ወቅት ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
የዕለቱን አብይ ርዕስ ነበር ቀደም ሲል የሰማችሁት። ፀሐይ ዳምጠውን ላደረሰችን ዘገባ እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አስተያየታችሁን በፌስቡክ ገጻችን @voaamharic ወይም በኢሜል አድራሻችን gabina@voanews.com ላይ ላኩልን፣ ይደርሰናል። ዝግጅታችን ይቀጥላል። ተከታዩ ዘገባችን ያንበጣ መንጋን ለማጥፋት በሚደረገው ሂደት በፌደራል መንግስትና በትግራይ ክልል አስተዳደር ወደ ተነሳ ለመግባባት ይወስደናል። የፌደራሉ መንግስት የትግራይ ህዝብ እንዲራብ ካንበጣ ጋር ወግኖ እየሰራ ነው ሲሉ የክልሉ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ከሰዋል። ዶክተር ደብረጽዮን ይህን ያሉት የክልሉ ልዩ ኮማንዶ ለሁለተኛ ዙር ትላንት በተመረቁበት ወቅት ነው። የተመረቁ ኮማንዶዎች የክልሉ ሰላም እንዲጠብቁም ፕሬዝዳንቱ መልእክት አስተላልፈዋል። የፌደራል ግብርና ሚኒስትር በበኩሉ የትግራይ ህዝብ እንዲራብ እንደማንሰራ ይታወቃል ካለ በኋላ አንበጣ በመከላከል ዙሪያ እስከዛሬው ዕለት የትግራይ ክልልን እያገዘ እንደሚገኝ ገልጿል። የመቀሌው ዘጋቢያችን ሙልጌታ አጽብሃ ዝርዝር አለው።
በትግራይ ፖሊስ ኮሌጅ ውስጥ ለሰባት ወራት የሰለጠኑ የክልሉ ልዩ ኮማንዶ በትናንትናው ዕለት ተመርቋል። የልዩ ኮማንዶ ሰልጣኞች ምረቃ ሁለተኛ ዙር መሆኑን በምረቃው ስነ ስርዓቱ ተገልጿል። በልዩ ኮማንዶ ሰልጣኞች ምርቃት የተገኙ የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ተመራቂዎች በትግራይ ላይ ከውስጥ ይሁን ከውጭ ሊደርሱ የሚችሉ ችግሮች ቀድሞ በማክሸፍ ዙሪያ እንድትሰሩ ድርብ ኃላፊነት ተሰጥቷቸዋል ሲሉ ተናግሯል። ትግራይ ለማንበርከክ የሚደረገው ጥረትም ልትመክቱ ይገባል ብለዋል።
ናይ ውስጥ እና የደገን ኃይል ታታሳሲሮም ትግራዋይ ርዕሱ ወኒኑ ከይድ ትዕትሰብ ወውን
የውስጥና የውጭ ኃይሎች ተባብረው ትግራዋይ አንገቱ ደፍቶ እንዲሄድ ከሰው በታች እንዲሆን ሁሉም አይነት ሴራና እርምጃዎች በትግራይ ህዝብ ላይ በሚወስድበት ጊዜ ህዝባችንን ለማንበርከክና ለማጥፋት በሚንቀሳቀሱበት ጊዜ ናችሁ ወደ የትግራይ የጸጥታ ኃይል እየተቀላቀላችሁ የምትገኙት። በየጊዜው በሚሰሩ ሴራዎች በመመከት የህዝባችሁ ሰላምና ደህንነት ዋስትና እንዲኖረው በከፍተኛ ተነሳሽነትና ኃላፊነት እንድትታገሉ ታሪካዊ አደራ ተሸክማችኋል። የህዝባችሁ ሰላም ለመጠበቅ በማንኛውም ሁኔታ ለህዝባችሁና ህገ መንግስቱ ታዛዥ እንድትሆኑ፣ ለህዝብ ማዕከል ያደረገ ስራ እንድትሰሩ፣ ወንጀል እንድትከላከሉ፣ ጸጥታ እንድትጠብቁና ሰላም እንድታረጋግጡ የትግራይ ህዝብ ኮማንዶዎች ትልቅ ኃላፊነትና አደራ ተሰጥቷቸዋል ነው ያሉት። ዶክተር ደብረጽዮን በንግግራቸው የፌደራል መንግስት የትግራይ ህዝብ ለማስራብ ካንበጣ ጋር ወግኖ እየሰራ ነው በማለት ከሰዋል። እንዲሁም የትግራይ ህጻናት ተማሪዎች ከሌሎች ተለይተው ያፍና አፍንጫ መሸፈኛ ማስክ ተከልክለዋል በማለት ተናግረዋል።
ህዝብን መንግስትን ትግራይ እስለምበጣን ምካት ገብሮ ርብርብ ክንድ ምድጋፍ ምዕንቃፍ ምሕሳው ህዝቢ ብጥሜትን ትረግፍ ዝካለም ኩሉ
የትግራይ ህዝብና መንግስት ያንበጣ መንጋ ለመከላከል እያደረጉት ያለው እንቅስቃሴ ከመደገፍ ይልቅ ማደናቀፍና መዋሸት፣ ህዝብ በረሃብ እንዲሞት የሚቻላቸውን ያህል ያንበጣ መንጋን እየደገፉ ይገኛሉ። ከዚህ አልፈው ደግሞ ከሌሎች የሀገሪቱ ተማሪዎች የትግራይ ህጻናት ተማሪዎች ለይተው ያፍና አፍንጫ መሸፈኛ ማስክ ለትግራይ መንግስት አንሰጥም በማለት በህዝባችን ላይ በበደል ላይ በደል ለመፈጸም ወደ ኋላ የማይሉ ጨካኞች መሆናቸው አሳይተዋል ነው ያሉት። የትግራይ ህዝብ መሪዎቹ ኮሮና እየተከላከለ በመምረጡ ጫናዎች እየደረሱበት ይገኛል ያሉት ዶክተር ደብረጽዮን ከፌደራል ስርዓቱ እንዲወጣ ብዙ ግፍና በደል እያደረሱ እየገፉት ይገኛሉ ብለዋል። ባንበጣ መከላከል ጉዳይ የፌደራል መንግስት ያደናቀፈ ይገኛል ስለተባለው ጉዳይ በግብርና ሚኒስቴር የጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ ለሆኑት ለአቶ ታምሩ ከበደ ጠይቀናል። ያንበጣ መንጋ ለመከላከል ለትግራይ ክልል የኬሚካል ተሽከርካሪዎች እንዲሁም ለባለሙያዎች የሚሆን የውል አበል ወጪ በማገዝ እስከ ዛሬዋ ዕለት እየሰራን እንገኛለን ብለዋል። እስካሁን በክልሉ ያላደረግነው ድጋፍ በአውሮፕላን የኬሚካል ርጭት ማካሄድ ነው፣ እሱም እጥረት ስላለብን ነው ብለው በቅርቡ የሚገቡ ኬሚካል የሚረጩ አውሮፕላኖች አሉ፣ እነሱ ሲገቡ የመከላከል ስራውን ያግዙናል በማለት ገልጸዋል።
ግብርና ሚኒስቴር ካንበጣ ጋር ወግኖ ምንም አይነት ጉዳት በትግራይ ክልል እንዲደርስ አይፈልግም። ተባብረን ብንሰራ ነው የሚሻል እንጂ በአንድ ሀገር ውስጥ ሆነን ፌደራል እንደዚህ አድርጓል ክልል እንደዚህ አድርጓል የሚባለው ነገር ግልጽ አይደለውም። ስራ ግን እኔ ነኝ።
የትምህርት ሚኒስቴር በማህበራዊ የትስስር ገጹ እንደገለጸው ኮሮና ለመከላከል ለተማሪዎች በአገር ደረጃ ከ50 ሚሊዮን በላይ የአፍና አፍንጫ መሸፈኛ ማስክ ለሁሉም ትምህርት ቤቶች እያሰራጨ መሆኑ ገልጾ ክፍፍሉ የሁሉም ክልልና ከተማ አስተዳደር ትምህርት ቢሮዎች እየተረከቡ መሆኑ በመግለጽ በትግራይ ክልል ላሉ ትምህርት ቤቶች ደግሞ የፌዴሬሽን ምክር ቤት በወሰነው ውሳኔ መሰረት ዞንና ወረዳዎች ተረክበው ለትምህርት ቤቶች እንዲያከፋፍሉ ጥሪ ተደርጎላቸዋል በማለት አስታውቋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በመቀጠል ደግሞ አጫጭር የስፖርት ዜናዎችን ሀብታሙ ስዩም አዘጋጅቶ እየጠበቀን ነው። ወደዛው እንለፍ።
ከኢትዮጵያ ሀያል እግር ኳስ ክለቦች መካከል አንዱ የሆነው ቅዱስ ጊዮርጊስ አዲስ አሰልጣኝ መቅጠሩን አስታውቋል። ክለቡ በማህበራዊ መገናኛዎቹ በኩል ይፋ እንዳደረገው አዲሱ አሰልጣኝ የ62 ዓመቱ ጀርመናዊው ኤርነስት ሚድንድሮፕ ናቸው። ክለቡን ለሶስት ዓመታት ለማሰልጠን ስምምነት ላይ ደርሰዋል። አሰልጣኙ ቅዱስ ጊዮርጊስን ከመቀላቀላቸው በፊት የደቡብ አፍሪካ የአፕሳ ፕሪሚየርሺፕ ሁለተኛ ደረጃን ይዞ ያጠናቀቀው ካይዘር ቺፍስ የተባለውን ክለብ ሲያሰለጥኑ እንደነበረም ተጠቅሷል። አሰልጣኙ ከዚያ ቀደም ብሎ የጋናው ሄርትስ ኦፍ ሆክን ጨምሮ የተለያዩ ክለቦችን በማሰልጠን እንደሚታወቁም ክለቡ አስታውቋል። ቤልጅየም፣ ጀርመንና ኔዘርላንድስ በጎረጎሳውያኑ አቆጣጠር 2020 ላይ የሚደረገውን የሴቶች ዓለም ዋንጫ ለማዘጋጀት ፍላጎት እንዳላቸው አስታውቀዋል። የሶስቱ ሀገራት የእግር ኳስ ማህበራት ባዘጋጁት የጋራ መግለጫ ላይ ያላቸውን ፍላጎት ለዓለም አቀፉ የእግር ኳስ ፌዴሬሽን አሳውቀዋል። ኦፊሳላዊ ስምምነታቸውንም በዓመቱ መጨረሻ ላይ ገቢ እንደሚያደርጉ አስታውቀዋል። የሴቶች እግር ኳስ በተለምዶ ባለው ጠንካራ ማህበረሰባዊ ስሜት ይታወቃል። የሚሳተፉበት ሁሉ ትኩረታቸው ትልቁ ግብ ላይ ነው። እሱም ስፖርቱን በሜዳ ውስጥም ሆነ ውጪ የበለጠ ማሳደግ ነው ብለዋል በመግለጫቸው። ከዚህ ፍልስፍና በመነጨ ሀገራቱ የአዘጋጅነቱን ኃላፊነት ለመውሰድ እንደፈለጉም ጠቅሰዋል። ዘገባው የሮይተርስ ነው። ግብጻዊው ኢዘልዲን ባህደር የዓለማችን በዕድሜ የገፉ ተከፋይ የእግር ኳስ ተጫዋች መሆናቸው ይፋ ተደርጓል። በ75 ዓመታቸው ዋዜማ ሙሉ የጨዋታ ሰዓት ማጠናቀቃቸውን ተከትሎ ነው ይህ እውቅና የተሰጣቸው። ቡድናቸው 6 ኦክቶበር ቅዳሜ በነበረው ጨዋታ ላይ ኤል አያት በተሰኘው ቡድን ካይሮ ላይ 3-2 በተሸነፈበት ወቅት እሳቸው የፍጹም ቅጣት ምት ስተዋል። ሆኖም የ90 ደቂቃውን ጨዋታ መጨረሳቸው በጊኒየስ የዓለም ክብረ ወሰኖች መመዝገቢያ ላይ ስማቸው ከመስፈር አላገደውም። ጨዋታው በተካሄደበት ቀን የልጅ ልጆቻቸው በጨዋታው ስፍራ በመገኘት ሲያበረታቷቸው እንደነበረም ሮይተርስ ዘግቧል። አንድን ጨምር፣ በጎርጎሳውያኑ ዘመን 2017 ላይ የኦሎምፒክ ማራቶን ውድድር ባለድል የነበረው ኬንያዊው ዳንኤል ዋንጅሩ የአራት ዓመት የስፖርት ገደብ ቅጣት ተጥሎበታል። ዋንጅሩ የአትሌቶችን ስነ ሕይወታዊ ቁጥጥር መስፈርት በመጣሱ ይህ ቅጣት እንደተላለፈበት ሮይተርስ ዘግቧል። ይህ መስፈርት አትሌቶች በየውድድሮቹ ያስመዘገቡትን ውጤት በማስተያየት አበረታች መድኃኒት መጠቀማቸውን አለመጠቀማቸውን ጠቋሚ ምልክቶችን ይሰበስባል። ሳሚ ዋንጅሩ ጥፋት የለብኝም ብሏል። ይግባኝ ለማለት 30 ቀን ተሰጥቶታል።
Kainia the theme, hule, hule.
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ሀብታሙ ስዩምና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁ
Kaimia the fee.